ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ
ሰላም ጤና ይስጥልን ክቡራትና ክቡራን የሀገር ልጆች እንዴት ከረማችሁ? ከምድር እስከ ህዋ ስለ ህዋ ወይም ጠፈርና ስለ ምድርና አካባቢዋ መረጃዎች የምታገኙበት ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ። ክቡራትና ክቡራን ባለፈው ሳምንት የህዋ ወይም የጠፈር አካላትን ምድብ ወይም ክላሲፊኬሽን አስመልክቶ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና አስትሮፊዚክስ ተመራማሪ የሆኑት የዶክተር ገመቹ ሙለታ ማብራሪያን ለጊዜው መቋጨታችን አይዘነጋም። በጠፈር አካላት ምድብ ውስጥ ያሉትን ነገሮች ግን በተለያየ ሁኔታ ተመልሰን እንደምናያቸው ጠቁመን ነበር። በመሆኑም ለዛሬ ጋላክሲዎችን አስመልክቶ ሰፊና የረጅም ጊዜ ምርምር ያደረጉ የአስትሮፊዚክስ ፕሮፌሰርን በማናገር ስለ ጋላክሲዎች ሰፋ ያለ መረጃ ይዘላችሁ ቀርበናል። ከኤፍኤም አዲስ 97.1 ጋር መልካም ቆይታ። ቅንና ተግባቢ ናቸው። ፕሮፌሰር ማሪያና ፖቪች ይባላሉ። በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የአስትሮኖሚና አስትሮፊዚክስ ተመራማሪ ፕሮፌሰር ናቸው። ሰርቪያዊ ዜግነት ያላቸው የቀድሞዋ ዩጎዝላቪያ ተወላጅ ናቸው። የመጀመሪያ ደረጃ ትምህርታቸውን የተማሩት በተወለዱባት የቀድሞዋ ዩጎዝላቪያ ነበር። ቀሪውን በሰርቪያ። ለአስትሮኖሚ የተለየ ፍቅር እንዳላቸው ይናገራሉ። ያለፉትን 20 ዓመታት ሳይንስና አስትሮኖሚን ለአፍሪካ በማስተዋወቅ ሰርተዋል። ወደ ኢትዮጵያ ከመጡ 6 ዓመታትን አሳልፈዋል። ከሰሩባቸው ሀገራት ደቡብ አፍሪካ፣ ኬንያ፣ ታንዛኒያ፣ ሩዋንዳ፣ ኡጋንዳ ይጠቀሳሉ። በተጋባዥ ሌክቸረርነት በመሄድም ያስተምራሉ። በአፍሪካ መስራታቸውን እንደሚወዱት ይናገራሉ። ጋላክሲዎች ላይ ሰፊ ምርምር ያደረጉ በመሆኑ የጋላክሲዎችን ምንነት፣ አፈጣጠርና ዝግመተ ለውጥን፣ የኛ ጋላክሲን ሁኔታ፣ የምርምር ስልቱንና አፍሪካና ኢትዮጵያ በዘርፉ ያሉበትን ደረጃ አስመልክቶ ይነግሩን ዘንድ ከዶክተር ማሪያና ፖቪች ጋር ዘለግ ያለ ቆይታ አድርገን ነበር። ለእናንተ ለአድማጮች በሚመች ሁኔታ እንዲህ አሰናድተነዋል። ጋላክሲዎችን አስመልክቶ በባለፉት ዝግጅቶቻችንም መጠነኛ መረጃ ልናደርሳችሁ መሞከራችን አይዘነጋም። ይሁንና እያንዳንዱ ጉዳይ እጅግ ሰፊና ተገልጾ የማያልቅ መሆኑ ይታወቃል። ሰፊውን ህዋን ይቅርና የእኛን ስርዓተ ፀሐይ ብቻ እንኳን አስመልክቶ እያንዳንዱን የሰው ልጅ ያወቀውን እናሳውቅ ብንል ዓመት አይበቃንም። ሆኖም ከእያንዳንዱ ጉዳይ ብታውቁት ያልናቸውን እየመረጥን እናደርሳችኋለን። የዛሬው ዝግጅታችን ትኩረትም ቀደም ብሎ እንደተጠቆመው ጋላክሲዎች ናቸው። ከፕሮፌሰር ማሪያና ፖቪች ጋር ያደረግነውን ረዘም ያለ ጭውውት ለመሆኑ ጋላክሲዎች ምንድን ናቸው ከሚል ቀለል ያለ ጥያቄ ነበር የጀመርነው።
Galaxies are huge massive bodies that are made of stars, normally hundreds of billions of stars, sometimes it can be tens of billions of stars depending on the type of the galaxy.
But then galaxies በከዋክብት ክምችት የተፈጠሩ ግዙፍ አካላት ናቸው። በመቶ ቢሊዮኖች በሚቆጠሩ ከዋክብት የተሰሩ እንደ ጋላክሲዎቹ አይነት በ10 ቢሊዮኖች የሚቆጠሩ ከዋክብት ያሏቸው ሊሆኑም ይችላሉ። ከከዋክብቱ በተጨማሪ ስቴሬሊ ሚናንትስም ይኖራሉ። ስቴሬሊ ሚናንትስ አንድ ኮከብ ከሞተ በኋላ የሚቀር ቅሪተ ኮከብ ነው። ምክንያቱም እያንዳንዱ ነገር በቋሚ የዝግመተ ለውጥ ሂደት ውስጥ ነው። በሆነ ጊዜ አንድ ነገር ሊወለድ ይችላል። ይህ የህዋ አካል እዚህ ምድር ላይ እንደሚሆነው ሁሉ የህይወት ዘመኑን ኑሮ ሲጨርስ የሆነ ጊዜ ይሞታል። ከዋክብትም የሆነ ጊዜ ይወለዳሉ። የመኖሪያ ህይወታቸውን ይኖሩና የሆነ ጊዜ ይሞታሉ። ሲሞቱ ስቴሬሊ ሚናንትስ እንላቸዋለን።
ከፕሮፌሰር ማሪያና ፖቪች ገለጻ እንደተረዳ ነው እነዚህ ስቴሪል ሚናንትስ ብላክ ሆል ሊሆኑ ይችላሉ፣ ወይም ኒውትሮን ኮከቦች፣ ወይም ደግሞ ነጭ ድዋርፍ ሊሆኑም ይችላሉ። እጅግ በጣም አንጸባራቂና የተመራማሪዎች የሩቅ መረጃ ምንጭም ናቸው። ከዚህ ባሻገር ጋላክሲ በስቴሪል ሚናንቱ መካከል ጋዝና አቧራም ጭምር የሚገኝበት ነው። ባዶ ስፍራ አይደለም። ሌላም እስካሁን ድረስ መኖሩ እንጂ ምንነቱ የማይታወቅ ዳርክ ማተር ወይም ጥቁር ወይም ደግሞ ስውርቁስ የሚባል ነገርም ይገኝበታል። ባሪዮኒክ ማለትም ብርሃና መንጪ ወይም አንጸባራቂ ባለመሆኑ በቀጥታ ሊጠና አልቻለም። ምንም አይነት ብርሃን አያሳይም። ይህ ነገር መኖሩ ከታወቀ 20 ዓመታት ቢሆኑም አሁንም ምንጩን መረዳት አልተቻለም። የምንጩን ማስረጃዎችና ባህሪያቱን ለመረዳት አሁንም የዘርፉ ሙያተኞች እያጠኑ ነው። ጠቅለል ብሎ ሲገለጽ ጋላክሲዎች በግራቪቲ ወይም በስበት የተሳሰሩና ያንዳንዳቸው በመቶና በ10 ቢሊዮኖች የሚቆጠሩ ከዋክብት ስቴሪሊሚናንትስ፣ ኢንተርስቴረል ሚዲየም እና ዳርክ ማተርን ማለትም ስውር ወይም ጥቁር ቁስን ጭምር ያያዙ ናቸው። ጋላክሲዎች ከየት መጡ? እንዴትስ ተፈጠሩ? የሚሉት ድርብ ጥያቄዎቻችንን ለፕሮፌሰር ማሪያና አስከትለን ያቀረብነው ነበር። እርሳቸውም ማብራራቸውን ሰፋ አድርገው ጀመሩ።
How the galaxies evolve in terms of their properties. Now this is one of the biggest questions that we want to understand.
ጋላክሲዎች ከባህሪያቸው አንፃር ዝግመተ ለውጥን እንዴት ያካሂዳሉ? አሁን ላይ ይህ አንዱ መረዳት የምንፈልገው የኤክስትራ ጋላክቲክ አስትሮኖሚ ትልቅ ጥያቄ ነው። ኤክስትራ ጋላክቲክ አስትሮኖሚ ወይም አስትሮፊዚክስ የጋላክሲዎችን ባህሪያት የምናጠናበት የሳይንስ መስክ ነው። ምን አይነት ጋላክሲዎች እንዳሉን ማወቅ እንፈልጋለን።
What kind of galaxies we have?
የነዚህ የተለያዩ ጋላክሲዎች ሁሉ ባህሪያት ምንድናቸው? መጠናቸው፣ የኬሚካል ስብጥራቸው፣ ቅርጻቸው፣ ክብደታቸው፣ አንጸባራቂነታቸው፣ አዳዲስ ከዋክብትን የመፍጠሪያ ፍጥነታቸው፣ የኒኩሌር ተግባራቸው፣ በምን አይነት አካባቢ ይኖራሉ የሚሉት ሁሉ ለኛ ወሳኝ መረጃዎች ናቸው ይላሉ ፕሮፌሰር ማሪያና ፖቪች። እነዚህን ሁሉ ባህሪያት በሁሉም የጋላክሲ አይነቶች ላይ ማጥናት የሚያስችሉ ዘዴዎችን መፍጠር ይኖርብናል። ከኛ በቅርብ ርቀት ያሉ ጋላክሲዎችን ማጥናት ቀላል ነው፣ ምክንያቱም ያለ ቴሌስኮፕ ወይም በአነስተኛ ቴሌስኮፕ በቀላሉ ማየት ይቻላል። ቅርጻቸውን በትክክል ማየትና ሌሎች ባህሪያቶቻቸውን መለካት እንችላለን አሉ። ጋላክሲው ከኛ በጣም ሲርቅ ግን ሊታየን የሚችለው ነጥብ አክሎ ነው። ሁሉም ነገር ከባድ ይሆናል። ስለዚህ በህዋ ውስጥ ከኛ በጣም እየራቅን በሄድን ቁጥር ውስንነቶች ይኖሩብናል፣ ምክንያቱም መሳሪያዎቻችን የራሳቸው ጥረት አለባቸው። ያለን ቴሌስኮፕ ሲያንስ በጣም ብርሃናማ የሆነውን ጋላክሲ ብቻ ነው ማየት የሚያስችለው። ቴሌስኮፑ ትልቅ ሲሆን ያነሰና በጣም የራቀ ጋላክሲንም ማየት ያስችለናል።
How the galaxies form and evolve, as I said, this is still an open question for us. So we still, and this is one of the...
ጋላክሲዎች እንዴት ተፈጥረው እንዴት በዝግመተ ለውጥ ውስጥ አለፉ የሚለው ገና ተመልሶ ያላለቀ ጥያቄያችን ነው። አሁን በኤክስትራ ጋላክቲክ አስትሮኖሚ መልስ ለማግኘት ከምንፈልግባቸው ጥያቄዎች አንዱ ነው። ከህዋ ዕድሜ መነሻ ወይም ከቢግ ባንግ መከሰት ጀምሮ ጋላክሲዎች እንዴት ተፈጠሩ? እንዴትስ ዝግመተ ለውጥን አካሄዱ? በዚህ በህዋ ዕድሜ ውስጥ የጋላክሲዎች ባህሪያት እንዴት እየተለወጡ መጡ? ህዋ አሁን ላይ 14.7 ቢሊዮን ዓመታት ገደማ ሆኖታል።
14.7 ቢሊዮን ይርስ።
በዚህ በ14 ቢሊዮን ገደማ ዓመታት ዕድሜ የጋላክሲዎች ባህሪያት እንዴት እየተለወጡ መጥተው ከሆነ ማለት ነው። እርግጥ ነው እየተለወጡ መምጣታቸው ይታወቃል። ዛሬ ከ14 ቢሊዮን ዓመታት በኋላ የተወሰኑ ጋላክሲዎች ኢሊፕቲካል ማለትም ቅርጸ ሞላላ፣ የተወሰኑ ስፓይራል ከሆኑ ህዋ 1 ቢሊዮን ዓመት ዕድሜ በነበረው ጊዜ ምን ይመስሉ ነበር? ለምሳሌ ያኔ ቅርጸ ሞላላ ጋላክሲዎች ከነበሩ ስፓይራል ቅርጽ ያላቸውስ ነበሩ ይሆን? የጋላክሲዎች እየተጋጩ የመዋሃድ ፍጥነትስ ምን ይመስል ነበር? የሰው ልጅ በትክክል ማወቅ የሚፈልጋቸው ጉዳዮች ናቸው። ህዋ ውስጥ እያንዳንዱ ነገር እንደ አተምና ሞለኪል ካሉ በጣም ጥቃቅን ቅንጣቶች ነው መፈጠር የጀመረው። ዋና ኃይልም በህዋ ውስጥ ነበር። ይህ ማለት ምንድን ነው? ከዋክብትን ጨምሮ በህዋ ውስጥ ያሉ ነገሮች ሁሉ የተፈጠሩት በዚህ ሁኔታ ነው እንደማለት ነው። ህዋ መጀመሪያ እጅግ በጣም በከፍተኛ ደረጃ የሞቀ ነበር። በቢግ ባንግ ጊዜ በመቶ ቢሊዮኖች ኬልቪንስ ይግል ነበር። ከዚያም በ10 ቢሊዮኖች እያለ ሙቀቱ እየቀነሰ መጥቷል። አሁን ከ14 ቢሊዮን ዓመታት በኋላ በጣም ቀዝቅዞ 2 ኬልቪንስ አካባቢ ድረስ ሙቀት ወርዷል። በርግጥ የሙቀቱ መጠን ከአንዱ መነሻ ወደ ሌላ ስንሄድ ይለያያል። በአንድ ጋላክሲ ውስጥ እንኳ ከጋላክሲው አንድ ክፍል ወደ ሌላ ሲኬድ ሙቀቱ ይለያያል። ለምሳሌ አክቲቭ ጋላክቲክ ኒኩላይ በሚንለው የጋላክሲው ማዕከላዊ ክፍል ማለትም የጋላክሲው ሱፐር ማሲቭ ብላክ ሆል ያለበት አካባቢ ከፍተኛ ሙቀት አለ። እነዚህ አክቲቭ ጋላክቲክ ኒኩላይ ካሉ ሁሉንም የተለያዩ ጨረራዎችን መነሻ ማየት እንችላለን። ከጋማ ሬስ፣ ኤክስ ሬስ እስከ ሬዲዮ መልቀቅ ድረስ በ10 ቢሊዮኖች ኬልቪንስ ሆነው ልናገኛቸው እንችላለን።
There are different events that are going on in the universe and then within the galaxy itself. But
በህዋ ውስጥና በጋላክሲው በራሱ ውስጥም የሚካሄዱ የተለያዩ ተግባራት አሉ። ህዋ እየሰፋ በመሆኑ ሁሉም ነገር እየተቀየረ ነው። ስለ ጋላክሲዎች ዝግመተ ለውጥ ሁለት አበይት ንድፈ ሐሳቦች አሉ።
About the evolution of the galaxies.
የመጀመሪያው ንድፈ ሐሳብ በመጀመሪያ ግዙፍ አካል ተፈጠረ። ከዚያም ወደ ትናንሽ አካላትና ትናንሽ ጋላክሲዎች እየተከፋፈለ መጣ የሚል ነው። ሞኖሊቲክ ንድፈ ሐሳብ ይባላል። ሁለተኛው ንድፈ ሐሳብ ደግሞ የዚህ ተቃራኒ ነው። ሄራርኪካል በሚባለው በዚህኛው ንድፈ ሐሳብ መሰረት መጀመሪያ ትንንሽ የጋስ ክምችቶች የሆኑ አካላት ተፈጠሩ። እነዚህ ትናንሽ አካላት በሚያደርጉት መስተጋብርና መጋጨት ትልቅ ነገርን እየፈጠሩ መጡ። ህዋ በመጀመሪያ አካባቢ ግዝፈቱ ትንሽ ነበር። እየሰፋ ሲሄድ እያንዳንዱ ነገር እየተለወጠ መጣ። አሁን ላይ ባለው ሁኔታ በዳታ የተደገፉ ሞዴሎች የሚያረጋግጡት ሄራርኪካል ንድፈ ሐሳብ የተሻለ ተቀባይነት እንዳለው ነው። ቅርጽ አልባና ስፓይራል ጋላክሲዎች ወደ ኢሌፕቲካል ወይም ቅርጸ ሞላላ ጋላክሲ መለወጣቸው በተወሰነ መንገድ ከጋላክሲዎች ዝግመተ ለውጥ የተያያዘ ነው። ቅርጽ አልባ ጋላክሲዎች በጣም ወጣት ሲሆኑ ስፓይራሎቹ ከነርሱ የቀጠሉ ናቸው። ቅርጸ ሞላላዎቹ ወይም ኢሌፕቲካል ጋላክሲዎች በጣም ያረጁ ናቸው። በኤክስትራ ጋላክቲክ አስትሮኖሚም ሆነ እንደ አጠቃላይ በአስትሮኖሚ ያጋጠሙ አበይት ችግሮች ሁለት ናቸው። አንደኛው ርቀት ነው። በተለይም በጋላክሲዎች ጥናት በጣም የሩቅ ምንጭ ላይ ተመስርተን ነው የምናጠናው። የጋላክሲዎችን ዝግመተ ለውጥ ለማወቅ በሁሉም የህዋ ዘመን ያለውን ክስተት መከታተል አለብን ማለት ነው። በቅርብ ከተፈጠሩት መጀመሪያ እስከ ተፈጠሩት ጋላክሲዎች ድረስ ማለት ነው።
The elliptical galaxies are actually the oldest galaxies in the universe. They are the most massive galaxies that we have in the universe. The most luminous, the biggest galaxies are actually elliptical galaxies. And when we look what
elliptical ወይም ቅርጸ ሞላላ ጋላክሲዎች በህዋ ውስጥ ከሁሉም አይነት ጋላክሲዎች ያረጁ ናቸው። በጣም ግዙፍና በጣም አንጸባራቂም ናቸው። ያዟቸውን የከዋክብት አይነትን ስንመለከት በጣም ያረጁ ናቸው። ስፓይራልና ቅርጽ አልባ ጋላክሲዎችን ስንመለከት ደግሞ እጅግ በጣም ብዙ ወጣት ከዋክብት አሏቸው። አዳዲስ ከዋክብትን ለመፍጠር በጣም አስፈላጊው ጋዝም እጅግ በጣም ከፍተኛ ክምችት አላቸው። እንዲሁም በጣም ብዙ ወጣትና አዳዲስ የተፈጠሩ ከዋክብትንም እናገኝባቸዋለን። በኢሊፕቲካል ወይም ቅርጸ ሞላላ ጋላክሲዎች ውስጥ በማይታይ ሁኔታ የአዳዲስ ከዋክብት መፈጠር አሁንም እንደቀጠለ ይገኛል።
ሌላኛው ፈተናችን ጊዜ ነው። የምናወራው በ10 ቢሊዮን አመታት ነው። እንደምታውቁት ሰው የኖረበት ዘመን 200 ሺህ አመታት ብቻ ነው። የህዋን እድሜ እኛ ከኖርንበት ስናነጻጽር የኛ ኢምንት ነው። ለምሳሌ የህዋን 14 ቢሊዮን አመታትን እንደ አንድ አመት ብንወስደው የሰው ልጅ 200 ሺህ ዓመት ዕድሜ ምን ያህል እንደሚሆን አስቡት። 2 ወይም 3 ሰከንድ ብቻ ነው የሚሆነው። ይህ ማለት በዚህ 2 3 ሰከንድ ዕድሜ የህዋን ዝግመተ ለውጥ ማወቅ አለብን ማለት ነው። ስለዚህ በእኛ መረጃ ጋላክሲዎች እንዴት እንደሚጋጩ፣ መስተጋብራቸው እንዴት እንደሚካሄድ ማየት አንችልም። ሲጋጩ እንመልከት ማለት የማይታሰብ ነው። የቢሊየን ዓመታት ክስተት ነው። እናም ሁሌም እንቆቅልሽ ውስጥ ነን።
We have observational limitations to detect those galaxies that are billions of years away from us and especially if they are not
የምልከታ ችግር አለብን። ከኛ በቢሊዮን አመታት የብርሃን አመት ርቀት ላይ ያሉ በተለይም ደግሞ ብዙም ብርሃን የሌላቸው ጋላክሲዎች አሉን። ግዝፈታቸው ትንንሽ ከሆኑ ልናጣቸው እንችላለን። የሚያወጡት ብርሃን እዚህኛ ጋር አይደርስም። ለምሳሌ አንድ ጋላክሲ ከእኛ በ10 ቢሊዮን የብርሃን ዓመት የራቀ ቢሆን የሚያመነጨው ብርሃን እኛ ጋር ለመድረስ 10 ቢሊዮን ዓመታት ይፈጅበታል ማለት ነው። ጋላክሲው በጣም ትንሽ ከሆነ በእኛ የምልከታ መሳሪያ ልናየው አንችልም።
ጋላክሲ ዊዝ አወር ቴሌስኮፕስ
ዛሬ ያለን የህዋ ሞዴል የቢግ ባንክ ክስተት የህዋ መስፋት የህዋ ማይክሮዌቭ ባክግራውንድ የኬሚካል ስብጥርና ሌላውም ሁሉ ትክክል እንደሆኑ ወይም ሌላ የተሻለ ሞዴል ያስፈልገን እንደሆነ ለማወቅ ጥረት እናደርጋለን።
Our question in extragalactic astronomy how the galaxies evolved across cosmic time is directly related with the question how the universe evolved across cosmic time.
ጋላክሲዎች እንዴት በዝግመተ ለውጥ ውስጥ አለፉ የሚለውና የህዋ ዝግመተ ለውጥ የኤክስትራ ጋላክቲክ አስትሮኖሚ ጥያቄ ተመሳሳይ ናቸው። ስለዚህ የህዋን አሰራርና ዝግመተ ለውጥን የጋላክሲዎችን ዝግመተ ለውጥ ካልተረዳን በቀር ልንረዳው አንችልም። በተገላቢጦሽም እንዲሁ የጋላክሲዎችን ዝግመተ ለውጥ በመረዳት ህዋ እንዴት በዝግመተ ለውጥ ውስጥ እንዳለፈ እንረዳለን።
Evolving across cosmic time.
ለዝግመተ ለውጥ ለማጥናት የጋላክሲዎቹ ብዙ የዳታ መረጃ ያስፈልጋል። ብዙ የጋላክሲዎች ናሙና ያስፈልጋሉ። ለምልከታና ክትትል የህዋ የተለያየ ዘመን በቢሊዮን የሚቆጠሩ ጋላክሲዎች ያስፈልጉናል። በየጊዜው ያደጉ የሚሄዱ የተሻሉና የረቀቁ መሳሪያዎችን መስራት ይኖርብናል። የረቀቁ ስንል ብዙ ኤሌክትሮማግኔቲክ ጨረሮችን መሰብሰብ የሚያስችሉን ግዙፍ ቴሌስኮፖች መስራት ማለት ነው። እነዚህ ኤሌክትሮማግኔቲክ ጨረሮች ማለትም ብርሃኖች ወሳኝ መረጃዎች ናቸው። በቴሌስኮፖቻችን እንሰበስባቸዋለን። መለየትና ማየት የቻልናቸውን ዳታዎች ወይም መረጃዎች ማለት ነው። በጣም እያነሱና እየደቀቁ የሚሄዱ ጋላክሲዎችን መረጃ ጭምር መመልከት ስንችል ብዙ መረጃ መሰብሰብ እንችላለን። እያንዳንዱ ጋላክሲ ለኛ እንቆቅልሽ የሆነ ነገር አለው። እነዚህን ትናንሽ እንቆቅልሾች አንድ ላይ እንወስዳለን ትልቁን ስዕል ለማግኘት ማለት ነው። ሌላው ወሳኝ ጉዳይ የቁጥር ምስለ ጋላክሲ ነው። ባሉን የቁጥር መረጃዎች ጋላክሲዎች እንዴት በዝግመተ ለውጥ እንዳለፉ ምስለ ዝግመተ ለውጣቸውን እንሰራለን። ስለዚህ ንድፈ ሐሳብ ሞዴሎችና ክትትል ያስፈልገናል። መጀመሪያ ምስለ ሂደቱን ለመስራት የመለኪያ ግብአቶቹን ወደ ኮምፒውተሩ እናስገባለን። ከዚያም ሂደቱን በኮምፒውተሩ እናስኬዳለን። በጣም ሰፊ መረጃ ስለሚሆን ሂደቱን ለመጨረስ ሳምንታት ወይም ወራት ሊወስድ ይችላል። በመጨረሻ የተለያዩ አማራጮችን እናገኛለን። እንደተሰጠው የቁጥር መረጃ ልዩነት የተለያዩ እይታዎችን ልናገኝ እንችላለን። እነዚህን ውጤቶች ከኛ የምልከታ ክትትል ጋር እናመሳክራለን። ከዚያም በተሻለ ሁኔታ የህዋን ዝግመተ ለውጥ መግለጽ እንችላለን።
Numerical simulations are extremely important to understand the evolution of the universe. But if you don't have observations, your models will just be models.
በቁጥር መረጃ የሚሰሩ የምስለ ሂደት ሞዴሎች የህዋን አሰራርና ዝግመተ ለውጥን መረዳት በጣም አስፈላጊ ናቸው። የምልከታ ክትትል ከሌለ ደግሞ ሞዴሎች ብቻቸውን ሞዴል ብቻ ሆነው ነው የሚቀሩት። ስለዚህ ምልከታ ያስፈልገናል። ከቴሌስኮፖች የምንወስዳቸው እውነተኛ ዳታዎች ያስፈልጉናል። የጋላክሲዎቹን ባህሪያትና የነዚህ ባህሪያት ዋና ዋና ግንኙነትና መስተጋብራቸውን ማጥናት አለብን።
መጀመሪያ ንድፈ ሐሳብ ያስፈልጋል። በመሰረቱ በህዋ ዕድሜ መጀመሪያ ጋላክሲዎች በጣም ቅርጽ አልባ ነበሩ፣ በጣም ትናንሽም ነበሩ። ከዚያም ወደ ስፓይራል ጋላክሲነት ብሎም ወደ ኢሊፕቲካል ወይም ቅርጸ ሞላላ ጋላክሲነት እየተቀየሩ ሄዱ። በመሆኑም ሞዴሎች አስፈላጊ ናቸው፣ ይሰራሉም። ስለዚህ ሁለት ስፓይራል ጋላክሲዎች ሲዋሃዱ አንድ ኢሊፕቲካል ወይም ቅርጸ ሞላላ ጋላክሲን እናገኛለን። አሁን በቁጥር ምስለ ሂደቱ የምንመለከተው ይህንን ነው። ያለበለዚያ ሌላ የምናውቅበት መንገድ የለንም። ወደፊት አንድሮሜዳና ሚልኪዌ ሲዋሃዱ ግዙፍ ቅርጸ ሞላላ ጋላክሲ ይፈጠራል ብለን ነው የምናስበው። ክብራትና ክብራን እርሰ ጉዳያችን አልተቋጨም። ሳምንት ከዚህ የተረፈውንና የእኛን ሚልኩዌ ጋላክሲን የተመለከቱ ጉዳዮችን በክፍል ሁለት ይዘን እንመለሳለን። እስከ ሳምንት መልካም ሳምንት። ጌታቸው መላኩ ነበርኩ።
ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ